ኪዳን ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምትታደሙትን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት እስከ 2 ሰዓት ተኩል ድረስ በሚነሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙን። Covenant Gospel Ministry, PO Box 11176, Alexandria, Virginia 22312, USA. በኢሜይል tasfayhaile@yahoo.com በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
መስቀሉና ትንሳኤው የሚል ሲሆን ለዚህ መነሻ የሚሆን ጥቅስ በዮሐንስ ወንጌል ምዕራፍ 12 ከቁጥር 23 እስከ 26 የሚገኘው ይሆናል። ኢየሱስም መለሰላቸው እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እላችኋለሁ፣ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል ይላል። ጌታ ይህንን የተናገረው ከግሪክ አገር እሱን ለማየት የመጡ ሰዎች እንደነበሩ ደቀ መዛሙርቱ እየነገሩት በነበረበት ወቅት ነው። በዚህ ጊዜ ጌታችን ከፊቱ ተደቅኖ ከነበረው መከራ የተነሳ ነፍሱ የታወከችበት ጊዜ ነበር። ይሁን እንጂ በእንዲህ ያለ አይነት ጥንካሬ የመስቀሉ ነገር በፊቱ ቢታየውም እንኳን ለሌሎች የሚሆነውን ሕይወት የሚገኝበትን መንገድ ይህ ብቻ እንደነበረ የተቀበለው ጉዳይ መሆኑን እናያለን። ጌታችን ሊቀበለው ያለው የመስቀሉ መከራ ለአገልጋዮቹም የሚተርፍ አገልጋዮቹም የሚያልፉበት እንደሆነ ያመለክታል። የአገልጋዮቹ ፍሬያማነትም የሚለካው ነፍሳቸውን በመጥላትና እርሱ በሄደበት በመስቀሉ መንገድ ተከትለውት በመሄዳቸው እንደሚገኝ ይህ ክፍል ያስተምራል። መስቀሉ ከጌታችን ኢየሱስ ክርስቶስ እይታ ለአንድ አፍታ የተለየበት ጊዜ አልነበረም። በሉቃስ ወንጌል ምዕራፍ 9 ከቁጥር 30 እስከ 31 ላይ የጌታ ቃል ሲናገር ነው፣ ሁለት ሰዎች እነርሱም ሙሴና ኤልያስ ከርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽመው ስላለው ስለመውጣቱ ይናገሩ ነበር ይላል። ጌታችን ክብሩን በገለጠበት በዚያ ተራራ ላይ ሙሴና ኤልያስ ከርሱ ጋር የተነጋገሩበት ትልቁ ነጥብ በኢየሩሳሌም ሊፈጽመው ስላለ ስለመውጣቱ እንደነበር እናያለን። ጌታ በኢየሩሳሌም የፈጸመው ዘጻት የተካሄደው በሞቱ እንደነበረ ብዙ የጌታ ሰዎች ሁሉ የሚያምኑትና የሚቀበሉት እውነት ነው። በ1972 ዓ.ም ለመጀመሪያ ጊዜ ጌታ መንፈስ ቅዱስ ትልቁ ዘጻት በሚል ርዕስ በተለያዩ ስፍራዎች ሳስተምረው የኖርኩትን ትምህርት ብርሃን አድርጎ አበራልኝ። በዚህ ጥቅስ ነበር የጌታችን ሞቱ በትካዜ ጊዜ ተወራና የሚታሰብ ብቻ ሳይሆን ክብሩን በገለጠበት ሰዓት እንኳን በክብር ከተገለጡት ጋር ሆኖ የሚያወሳው ትልቁ ተልእኮ እንደሆነ ይህ ክፍል ያሳየናል። ጌታችን ዘጻቱን ወይንም መውጣቱን በኢየሩሳሌም ፈጽሟል። በኢየሩሳሌም የሚያደርገው መውጣት ከተካሄደ 2000 ዓመት ሆኖታል። በዚህ መውጣት በተገኘው ድል እኛ ድነናል። ክብር ለታረደው በግ ይሁን። ጌታችን በመስቀሉ ሞት ያካሄደው ዘጻት ሙሴ እስራኤልን ከግብጽ ምድር ካወጣበት ዘጻት እጅጉን የላቀ መሆኑን በብዙ መልኩ አወዳድሮ ማየት ይቻላል። በሙሴ አማካኝነት የተካሄደው ዘጻት ፈርዖንና ሰራዊቱን ባህር ውስጥ የከተተ ዘጻት ሲሆን በጌታችን የተካሄደው ዘጻት ግን ጌታችን በኢየሩሳሌም የፈጸመው መውጣት ግን ዲያብሎስን ከነ ሰራዊቱ ለዘላለም ከሰማይ ያስጣለ ዘጻት እንደሆነ እንመለከታለን። በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 እስከ 33 አሁን የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጪ ይጣላል አለ ጌታ። የሙሴ ዘጻት በግብጽ ላይ ፍርድን አመጣ። ጌታችን የፈጸመው ዘጻት ግን በዚህ ዓለም ላይ ፍርድን አስከተለ። ራሱ ቀድሞ ያነበብኩት ጥቅስ ላይ ጌታ ሲናገር አሁን የዚህ ዓለም ፍርድ ደርሷል አለ ጌታ ኢየሱስ። በሙሴ አማካኝነት በተካሄደው ዘጻት እስራኤል ከግብጽ ምድር የሚለይበት የባህር ጥምቀት ከሙሴ ጋር እንደተጠመቀ የእግዚአብሔር ቃል ያሳየናል። ጌታችን በኢየሩሳሌም ባካሄደው ዘጻት በርሱ የሚያምኑትን ሁሉ ወደ እርሱ እየሳበ በሞቱ አማኞችን ከዓለም የሚለይበትን ታላቅ ዘጻት ታላቅ መውጣት በመስቀሉ ላይ ፈጸመ። ከዚህ እምነት የተነሳ አማኞች የሚፈጽሙት ጥምቀት በሞት ውስጥ መጨመራቸውን የሚመሰክሩበት ጥምቀት እንደሆነ እናያለን። የሙሴ ዘጻት ግብጽን ከሰዎች ልብ ማውጣት ያልቻለ ዘጻት ነበር። በጌታችን ግን የተካሄደው ዘጻት እኛ ለዓለም የተሰቀልንበት ዓለምም ለኛ የተሰቀለበት ዘጻት ስለሆነ የጌታችን ዘጻት ከስጋዊነትና ከዓለማዊ የሚያድን ትልቅ ዘጻት እንደሆነ እናያለን። ከላይ ከተገለጸው ሌላ ውድ አድማጮቼ ጌታችን በመስቀሉ ላይ ብዙ ሥራ ሰርቷል። በሙሴ የተካሄደው ዘጻት መግባትን የሚያስገኝ መውጣት እንጂ አድራሻ የሌለው ዘጻት አልነበረም። ጌታችን በኢየሩሳሌም የፈጸመው መውጣትም ለኛም በመውጣት መግባትን ያስገኛልን ዘጻት እንደሆነ እናያለን። መውጣቱ በሞቱ ሲገኝ መግባቱ ደግሞ በትንሳኤው ኃይልና ሕይወት ተገኝቶልናል። በጌታ ሞት ከኩነኔ ከሰይጣን ከኃጢአት ከስጋና ከዚህ ዓለም የምንድንበት መውጣት ተገኝቶልናል። ከጌታ መስቀል ውጪ ያለ ሞቱ ወደ ሰማያዊ ነገር የመድረሻ መንገድ ለሰው ልጅ ምንም ሌላ አማራጭ መንገድ የለም። ጌታን መስቀል ከትንሳኤው ነጥለን ልንሰብከው አንችልም። ትንሳኤው ትርፉ ያልሆነበት መስቀል ሞትና መከራ ከወንጌሉ የሚወጣ ትምህርት አይደለም። ጌታችን ነውርን በመናቅ በመስቀል ላይ የታገሰው በትንሳኤው የሚገኘው ክብርና ሕይወት በፊቱ ስለታየው እንደነበር እናያለን። የመስቀሉ ራእይ ከትንሳኤው ተነጥሎ እንዲታይ የጌታ ቃል አያስተምርም። ጌታችን በመስቀሉ ላይ የሰራውን ሥራና በትንሳኤው ያስገኘውን በየተራው ብናስቀምጠው የትንሳኤው ተስፋና ራእይ ከመስቀሉ ራእይ ጨርሶንም የሚለያይ ሆኖ ሊቀርብ አይችልም። መስቀሉን የመሸከምና ጌታን የመከተል ጥሪ ሞትና ሕይወት የተጣመሩበት ጥሪ እንደሆነ ለሚያስተውል ሰው በግልጽ የሚታይ ጉዳይ ነው። ይህንን ሐዋርያው ጳውሎስ በመንፈስ ቅዱስ በመነዳት በሚጽፈው መልእክት ውስጥ ለቆሮንቶስ ሰዎች ሲናገር እንዲህ ይላል፣ የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር አልፈን ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሠራል በማለት በሁለተኛ ቆሮንቶስ 4 ከ10 እስከ 12 ይናገራል። ሞቱም ሕይወቱም በአንድ ክርስቲያን ሕይወት እንዴት ሆኖ እንደሚሠሩ ያነበብኩት ቃል በግልጽ ያሳያል። በዚህ ክፍል ለሰዎች መዳን ለአገልጋዮች ታማኝነት መጠበቂያ የሆነውን መገለጥ እናያለን። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ በሁለተኛ ደረጃ ደግሞ ሲናገረው ይህንን ሐሳብ የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ ይላል። ውድ አድማጮች ክብርና ዝና የማስገኘውን መገለጥ እኛን ያሳነሰ ጌታን የሚያልቀውን መገለጥ በዚህ ክፍል እናያለን። ይህ መገለጥ እኛን በሞቱ ስር ያደረገ በእኛ ላይ የሚገለጥ ሕይወት ስለሆነ በሚገለጠው ሕይወት ተጠቃሚዎቹ ሌሎች ሆኑበት እኛ የኛን ነገር በማጣታችን ብቻ የምናተርፍበት መገለጥ በዚህ ክፍል ተገልጧል። ከሞቱ ጋር ተጣምሮ የተገለጠው ይህ ሕይወት ያለ ሞቱ ሊሰራ የማይችል እንደሆነ እንመለከታለን። ውድ አድማጮች ትልቁ መገለጥ የሚገኘውም ሆነ የሚታየው የጌታን ሞትና ትንሣኤ አጣምሮ በሚሰራ አሰራር እንደሆነ የአምላክ ቃል ያሳየናል። ውድ የጌታ ልጆች ይህ መገለጥ ነው ቤተ ክርስቲያንን ሕይወት ሕይወት እንድትሸት የሚያደርጋት። ይህ መገለጥ ጥቅማችን በሆነው መስቀሉ የሚመጣ ነው። የሐዋርያትን አገልግሎት ፍሬያማ ያደረገው ይህ መገለጥ ነው። ከሌሎች መገለጦች ሁሉ የላቀው ወደ እግዚአብሔር ፍጹም ሙላት የሚያደርሰው መገለጥ ይህ መገለጥ ነው። እኛን ለሞት አሳልፎ እየሰጠ ጌታ በስጋችን የሚገለጥበትን የመግለጫውን ምስጢር ከመስቀሉ ውጪ አናየውም አናገኘውም። ሐዋርያው በስጋችን እንዲገለጥ ይገባል የሚለው የኢየሱስን ሕይወት ነው። ለዚህ ሕይወት መገለጥ ስጋችን የጌታን ሞት ተሸካሚ በመሆን መሰለፍ አለበት። በሞቱ የሚገኘውን መዳን በጸጋው ድል ፈንታችን አድርጎ ከጨለማው ስልጣንና ከኩነኔ ያዳነን ሞቱን ተሸክመን በምንለማመደው ድል አይደለም። የማንም ልምምድ ሳይታከልበት እንዲሁ በጸጋው በእምነት ሞቱ ለኛ እንዲሆን በበደላችን የምንሞተውን ሞት በከበረ ሕይወት እየኖረ ጌታችን ሞተልን። እግዚአብሔርን በመበደል የምንሞተውን ያለ መታዘዝ ሞታችንን አባቱን በመታዘዝ አንተ እንደምትወድ ይሁን እያለ በመታዘዝ ስለሞተልን ሰይጣንን የሚሽር ሞት አደረገልን። የሰው አለ መታዘዝ ምክንያት ሆኖለት ሰይጣን ባለ ስልጣን ሆኖ የሚያስፈራራበትን ሞት የእግዚአብሔር ልጅ ጌታ ኢየሱስ በመታዘዝ ያንን ሞት ስለሞተ ሰይጣን እድል ፈንታ ያጣበት ሞት ሆኖ እንደሚሞተው ሲናገር አሁን የዚህ ዓለም ገዢ ይመጣልና በእኔ ዘንድ አንዳች የለውም በማለት ተናገረ። የጌታችን ሞት ሰይጣን ያላተረፈበት፣ ሰይጣን የከሰረበት፣ ሰይጣን ባለ ስልጣንነቱን ያገኘበት ሞት የተሻረበት ሞት እንደሆነ እናያለን። ሙሴ በሕይወቱ 40 ዓመት ከግብጽ የመውጣት ዘጻት አድርጎ እስራኤልን እየመራ የግብጽ ክብርና ኃጢአት ሳይማርከው የፈርዖንንም ግርማና ስልጣን ሳያሸንፈው እስራኤልን ከግብጽ ላወጣበት ሁሉ ትልቁ ምክንያቱ ስለ ክርስቶስ መከራ ለመቀበል መምረጡ እንደነበር የጌታ ቃል ያስተምረናል። ክርስቶስን ምክንያት አድርጎ እርሱን እያየ በተጠራበት ጥሪ የብሉይ ዘጻት አካሄጅ ሆነ። እግዚአብሔር አምላክ ሰው በኃጢአቱ የሚሞተውን ያለ መታዘዝን ሞት በመታዘዝ ሞት የሚሞትለት ታዛዥ ልጅ አገኘ። ከእግዚአብሔር የሚለየውን ሞት ለእግዚአብሔር የሚቀርብ የመስዋዕት ሞት በማድረግ የሞተው ልጁ የጽድቁ ማስከበሪያ የምህረቱ ማስገኛ ምክንያት ሆነ። ክብር ለስሙ ይሁን። በልጁ ሞት እግዚአብሔር ሞትን የሚሽረውን የቅድስናውን መንፈስ ሟች በሆነ የሰው ልጅ ላይ በማፍሰስ ሞትን የሻረ ሕይወት እንዲገለጥ በልጁ ሕጋዊ ምክንያት አገኘልን። በዚህ ሕግ ሰጪውና ሕጉ የተከበሩበት ሰይጣንና ሥራው ለዘላለም የፈረሱበት ታላቅ ዘጻት ተካሄደ። እንኳን ከትንሣኤው የተነሳ ምስራች የተሰብኮልን የዳነውን እኛን ትተን ጥንት እንኳን ጌታ ሳይወለድ የነበሩት እነ ሙሴ ሳይቀሩ በነቢይነት መንፈሳቸው ታላቅ ዘጻት በሚያደርገው በጌታችን ሞት እየተበረታቱ እንጂ ከእርሱ ሌላ ምክንያት የሚሆንላቸው ምንም አግኝተው አልነበረም። ዘጻትን ለማድረግ ብቃት ያገኙት ሰይጣን የኔ የሚለው አንዳች የሌለበት ሆኖ ሞትን የሚሞት ከጌታ ሌላ ማንም የለም። ኃጢአት የለብንም በነል ራሳችንን እናስታለን። ወነተም በእኛ ውስጥ የለም። በኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና በማለት ራሳቸውን እየጨመሩ የጌታ ቅዱሳን ሁሉ ስለተናገሩ የሁላችንም እድል ፋንታ እንደነርሱ ነው። ስለዚህ ማንም ከሰው ልጆች መካከል ከጌታ በስተቀር እሱ የሞተውን አይነት ሞት ለብቻው ለግሉ በራሱ የሚሞት ማንም የለም። ስለዚህ የምንሸከመው ሞትም ሆነ በስጋችን የሚገለጠው ህይወት የጌታ እንጂ የማንም አይደለም። ውድ የጌታ ልጆች የምንሸከመው ሞት የጌታ ሞት ነው። ይህንን ሞት በመሸከማችን የሚገለጠው ህይወትም የጌታ ህይወት ነው። የሞቱም ሆነ የህይወቱ ባለቤት የሆነው ጌታ ምስጋናና ክብር ለዘላለም ለርሱ ይሁን። መንፈስ ቅዱስ ከላይ ቀደም ብዬ በተቀስቁት ክፍል ሊያሳየን የሚወደው ምንድን ነው? ውድ ጌታ ልጆች ህይወት ያለ ኢየሱስ አይሆንም። ሐዋርያት የወንጌልን እውነት ገላጭ ብቻ አልነበሩም፣ የጌታን ህይወት የሚገልጡም አገልጋዮች ነበሩ። እንዲገለጥ የሚፈለገው የጌታ ነገር ከሆነ የኛ ነገር በጌታ ሞት ኃይል ስር መሆን አለበት። ቃሉ የሚለው የኢየሱስ ህይወት ደግሞ በስጋችን ይገለጥ ዘንድ ይላል። ይህ ማለት የጌታን ሞት የምንሸከምበትም ሆነ ለሞቱ አልፈን የምንሰጥበት ትልቁ ምክንያት የጌታ ህይወት እንዲገለጥ ነው የሚለውን ለማሳየት የተነገረ ሐሳብ ነው። ሐዋርያት በተሸከሙት ሞት ስር አልሆን ያለው ስጋ የመስቀሉ እንቅፋት ሳይሆንብን ሞቱን እንሸከም። ለሞት አልፎ መሰጠት ያለበት ስጋ አገልጋይ ቢሆን የመስቀሉን አስፈላጊነት ይጋርድብናል። ዛሬ በቤተ ክርስቲያንም ሆነ በየቤታችን ለሚታየው ስጋዊነታችን መፍትሄው የጌታ መስቀል ካልሆነ ሌላ ምን ይሆናል? በመስቀሉ ቃል ያልተዳኘውን ስጋ ማን በፍቅር የሰላም ሰው ያደርገዋል? ይህ ይቻላል ብሎ የሚያምን ታላቁ ባለ ራእይ በመካከላችን እኔ ያለው ባይ ካለ ስጋን ከክፉ ምኞቱና መሻቱ ጋር ጌታ መስቀሉን ለሚናገረው ወንጌል አይበልበት ባይሆኑ ለስጋ ተቆርቋሪ ሆኖ ይሰለፍና ይን ጋር ያሳየን። በቀበጠው ስጋችን የተፈጠረውን የቤተ ክርስቲያንን ትርምስ በምን እናቆመዋለን? በዘረኛው ስጋችን የመጣውን ልዩነት በምን እንረተዋለን? የጌታ ቤተ ክርስቲያን ኃይሏም ሆነ ስልጣኗ ያለው በመስቀሉ ቃል ነው። ስጋችን የሚያመርተውን ስራ በማን ተክሳጽ በማን አዋጅ እናስቆመዋለን? በመስቀሉ ኃይል ግን ባሪያው ስጋና ጨዋው ስጋ እድል ፋንታቸው አንድ ወደ ሆኑበት የለም እየተባሉ ከጌታ ፊት በመስቀሉ ገለል እያሉ ጥጋቸውን ወደሚይዙበት ስፍራ ይወሰዳሉ። ለጌታም መንገድ ይለቃሉ። አገልጋው የተቀባው ስጋችን ዝናና ክብር እየተነገረለት ኃጢአት በበዛበት በ21ኛው መቶ ክፍለ ዘመን ስለተማረ ስለሰለጠነ ካለፉት ቅዱሳን ልምምድ ብዙ ልምድ ስላካበተ የጌታን ሞት የማይሸከም ለጌታ ሞት አልፎ የማይሰጥ የሆነበት ምክንያት ካለ ያ ከመስቀሉ የሚያለያየን እይታ ነው። ውድ አድማጮቼ መስቀሉን ተነጥቀን በስጋ መጋረጃ በስተጀርባ በወንጌል ምስራች የተዘራውን ዘር ስጋችን በሚሰራው በሚያመርተው እንክርዳድ እርሻውን እየሞላን መጥመቂያውን እያኮመጠጠን አንኑር። ከዚህ ይልቅ ስጋችን ላመጣው ችግር ሁሉ በክርስቶስ መስቀል ሞተን በትንሣኤው ኃይል ሕያዋን እንሆን። ስጋችን የሚያምርበት ሞቱን ሲሸከም ነው። ስጋችን ህይወት የሚታይበት ከጌታ ሞት ጋር ሲገናኝ ነው። መስቀል አልባ ህይወት የስጋ ህይወት ነው። የስጋ ህይወት እኛ ሕያዋኑ ለሞት አልፈን ሳንሰጥ የምንኖርበት ህይወት ነው። የአምላካችን ቃል እንደሚናገረን የጌታ ሐዋርያት ያገለገሉት የጌታን ሞት በመሸከም ነበር። የጌታ ሞት የጌታ መስቀል ነው። ሐዋርያው በቆሮንቶስ ላይ የሚናገረውን ልብ ብላችሁ ከሆነ ውድ አድማጮቼ የጌታ ሞት በሁለት አይነት መንገድ በእነርሱ ላይ እንደሚመጣ ያሳያል። የመጀመሪያው የኢየሱስን ሞት በስጋችን ተሸክመን ዞራለን በሚለው ሲገለጥ፣ ሁለተኛው እኛ ሕያዋን የሆነን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን በሚለው ተጠቅሷል። የመጀመሪያው በፈቃዳችን የጌታን ሞት መሸከማችንን ሲያሳይ፣ ሁለተኛው ከነርሱ ውጪ በሆነ መንገድ ለጌታ ሞት አልፎ መሰጠታችንን ያሳያል። ጌታችን ኢየሱስ ክርስቶስ የሞተውን የመስቀሉን ሞት በፍጹም ፈቃዱ እንደሞተ እንጂ ተገዶ ያለ ፍላጎቱ አልሞተም። ደግሞም ጌታን ለሞት አሳልፈው የሰጡትም ሆኑ ለስቅሏቱ ምክንያት የነበሩት ሁሉ በክፋታቸው በተንኮላቸው ጌታ እንደሰቀሉት እንጂ ቅዱስ ሥራ እንደሰሩ የእግዚአብሔር ቃል አስተምርም። ስለዚህ ጌታችን ያባቱን ፈቃድ መሆኑን አውቆ ተነሱ እንሂድ በማለት ሊዙ ተደረመጡት ወታደሮች መሄዱ ራሱን በፈቃዱ መስጠቱን ያሳየናል። ጌታችን በመደር በነበረበት ዘመን ያ ሁሉ ያንን ሞት ለማስቀረት ያደረገው ምንም ነገር አልነበረም። ጌታችን ይህንን በተመለከተ በዮሐንስ ወንጌል ምዕራፍ 10:17-18 ላይ ሲናገር ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል እኔ በፈቃዴ አኖራታለሁ እንጂ ከኔ ማንንም አወስዳትም። ላኖራት ስልጣን አለኝ ደግሞም ላነሳ ስልጣን አለኝ የችን ተዛስ ካባት የተቀበልኳለ። ለጌታ ፈቃድ መታዘዛችን ነው የጌታን ሞት ተሸካሚዎች የሚያደርገን። የምንሸከመውን ሞት የጌታ የሚያደርገው ጌታ አባቱን በመታዘዝ እንደሞተ እኛም የጌታን ፈቃድ እንዲሆንልን የኛን ነገር ሁሉ በመስቀሉ ላይ ለመጣል ፈቃደኛ ስለሆነን ያኔ ከርሱ ጋር እንደተስማማን ማሳየት እንችላለን። የጌታችንን ሞት መሸከማችንም ሆነ ለዚያ ሞት አልፈን መሰጠታችን የሰማዩ አባት ፈቃድ በሕይወታችን እንዲሆን ከመፈለግ የተነሳ የሚደረግ እንጂ ለሌላ ለምንም ተብሎ የሚሆን አይደለም። በጀብደኝነት ወይንም ደግሞ ለራስ ክብር የምናደርገው አይደለም። የጌታ ሞት በመታዘዝ የምንሸከመው ሞት ነው። የራሳችንን ታሪክ ለማስመዝገብና ለማስቆጠር የምንሸከመው ሞት አይደለም። ስጋችን ከሚወደውና ከሚሻው ክብርም ሆነ ኃጢአት ወይንም በራስ ፈቃድ የመኖር ፍላጎት የመላቀቂያ ሞት ነው። የጌታ ሞት የሚያመና ጠንካራ የሆነ ጉዳት የሚያስከትል ሞት ነው። ጌታ እንኳን ነፍሱ እስከሞት ድረስ እጅግ ያዘነችበት የተቀበለው ሞት ነው። ይህንን ሞት ስንሸከምም ሆነ አልፈን ስንሰጥለት በሚያበረታን የጌታ ጸጋ እየተደገፍን እንጂ በራሳችን ኃይልና ብርታት ሆ ብለን የምንሞተው አይደለም። ውድ አድማጮቼ የጌታ ሞት የጌታ እንጂ የሰውን እንድናስብ የሚፈቅድ ሞት አይደለም። የጌታ ሞት እኛን ሕያዋኑን በጌታ ሞት ስር አድርጎ የጌታን ሕይወት ለመግለጽ ለጌታ መንገድ ለማግኘት በእኛ ያለውን የሥጋ ፈቃድ የሚገድል ሞት ነው። ሐዋርያው ሞቱን ስለመሸከምም ሆነ ለሞቱ አልፎ ስለመሰጠት የተናገረበት ዋናው ምክንያት ሞቱን በመሸከማችን ሕይወት የሚያገኙ መኖራቸውን ለማሳየት ነው። የጌታን ሞት ተሸክመው ለሞቱ አልፈው እየተሰጡ የሚያገለግሉ ሁሉ እድል ፈንታቸው ሞቱ ሲሆን ፍሬያቸው በሚያገለግሉት ሕዝብ ላይ ሕይወቱ ሲሰራ ማየታቸው ነው። ክብር ለጌታ ይሁን። ውድ ጌታ ልጆች የጌታ ሞትና ሕይወት የማይነጣጠሉ ናቸው። አንዱ ያለ አንዱ አይሆንም። የጌታ ሞት ከሌለ የጌታ ሕይወት አይገለጥም። በምድራዊ ሕይወታችን የጌታን ሞት መሻት አለብን። መስቀሉ ዛሬ ነፍሳትን ከእግዚአብሔር ቤት ያራቀውን አወዛጋቢና አከራካሪ ሆኖብን ምን እንደምናደርገው መላ ለጠፋብን መስቀልቅል ነገራችን ሁሉ መፈወሻችን ነው። የጌታ ሞት መፈወሻችን ነው። በጌታ ሞት እንፈወሳለን። በጌታ ሕይወት እንለመልማለን። ሐዋርያው በዚህ ክፍል የሚገልጽበትን አገላለጽ በቅርበት ስንመለከት ሁሉ ጊዜና ዘወትር የሚሉትን ቃላት እንደተጠቀመና ያለን ይህ የሚያመለክተን የጌታን ሞት በመሸከም ይዞሩ የነበሩት ዘወትር ወይንም ሁሉ ጊዜ እንደነበር እናያለን። አንዴ በተሸከመው ሞት ሁለተኛ የማይሞት ጌታ ብቻ ነው። እርሱ የሰይጣንን ስልጣን በሚሽር ሁኔታ የሞተበትን ምስጢር ቅዱሳኑ ሊመስሉት እየተመኙ የቆመ ፍጹም ሞት ነው። ይህንን ሞት እንደርሱ ሞቻለሁ የሚል ከሰው ልጆች መካከል ከቶ ማንም አይገኝም። ስለዚህ ዘወትር በመሞት አልፈን የምንሰጥለት ሞት እንጂ አላንዴና ለመጨረሻ ጊዜ ቅዱሳኑ ሊመስሉት እየተመኙት የቆመ ፍጹም ሞት ነው። ይህንን ሞት እንደርሱ ሞቻለሁ የሚል ከሰው ልጆች መካከል ከቶ ማንም አይገኝም። ስለዚህ ዘወትር በመሞት አልፈን የምንሰጥለት ሞት እንጂ ላንዴና ለመጨረሻ ጊዜ የምንቀበለው አይደለም። ስለሆነም የትላንቱ ለዛሬ ፍጹም ስላላደረገን የዛሬውን ስጋ በዛሬው መስቀል እየሰቀልን ለጌታ ፈቃድ ራሳችንን እናስገዛለን። ክብር ለጌታ ይሁን። እንግዲህ የጌታ ቅዱሳን በመግቢያ ላይ ባነበብኩላችሁ የጌታ ቃል መሰረት እንደ ስንዴ ቅንጣት በሞት ኃይል ስር ተዘርቶ ሕያውነትን ለብዙዎች እንዳስገኘው ጌታ እኛም ነፍሳችንን ለሞት አሳልፈን እየሰጠን ጌታ በሄደበት በመስቀሉ መንገድ እየተከተልን የምናገለግል ያድርገን። መስቀሉን ስንሸከም እንከተለዋለን፣ መስቀሉን ሳንሸከም ግን ልንከተለው አንችልም። ጌታ እንደ ተናገረ እኔና እናንተ መስቀሉን ካስረሳን፣ መስቀሉን ሳንሸከም ልንከተለው እንደማንችል ስለተናገረን፣ መስቀሉን ካስረሳን ከጋረደብንና ከሰወረብን ሁሉ እንዳን የረሳነውን መስቀል እንፈልገው። ክብር ምስጋናና ውዳሴ የሞቱም ሆነ የሕይወቱ ባለቤት ለሆነው ለታረደው በግ ለጌታ ኢየሱስ ክርስቶስ ይሁን። የሰማችሁትን ሁሉ እግዚአብሔር ይባርክላችሁ።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምርቱን አዘጋጅቶ ያቀርበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በ13.810 ሜጋሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። Covenant Gospel Ministry PO Box 11176 Alexandria Virginia 22312 USA በስልክ ቁጥር 7036710995 በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን tasfaye@yahoo.com ነው። አድማጮቻችን በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተለው የተጠቀሱትን ዌብሳይቶች ወይም ድህረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።